በቀጥታ ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ ሐሙስ ግንቦት 22 2011 ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድትሰሙኝ። የኦሮሞ ነጻነት ግንባርና የኦሮሚያ ክልላዊ መንግስት ለመሸምገል የተቋቋመው የርቅ ኮሚቴ ሪፖርቱን ይፋ አድርጓል።
ወራን ብልሱማ ኦሮሞ ቦሰነታፌ ኡገንሰ አደብልሱማ ኦሮሞ ፍንፍኔ ጅሩራ
ጫካ የቀረው የኦሮሞ ነጻነት ግንባር ጦር አዲስ አበባ ካለው ኦሮሞ ነጻነት ግንባር አመራር ራሱን መለየቱንና ራሱን ችሎ ለመንቀሳቀስ ወስኖ መግለጹ ይታወሳል። በዚህ ሂደት እኛም ከዚህ ቀጥሎ ያለውን መግለጫ በማስተማት ተልኳችንን የፈጸምን መሆኑን እንገልጻለን።
የኮሚቴው አባል የሆኑትን አቶ በቀለ ገርባን የሰማናቸው ሙሉ ዘገባው ቆየት ብሎ ይቀርባል። ኢትዮጵያ ሙዚቀኞች ስራዎቻቸውን በቀላሉ እንዲሸጡ ተጠቃሚ እንዲሆኑ ይረዳል የተባለ የስልክ ላይ የመገበያ አገልግሎት በነገው ዕለት ይፋ ይደረጋል ተብሎ ይጠበቃል። ቻይናና ዩናይትድ ስቴትስ በሚያካሂዱት መራራ የንግድ ጦርነት ዩናይትድ ስቴትስ አይን ያወጣ ኢኮኖሚ አሸባሪነት እየፈጸመች ነው ስትል ቻይና ከሳለች። የቻይና ምክትል የውጭ ጉዳይ ሚኒስትር ዣንግ ሃኑ ዛሬ በጂንግ ላይ ይህን ያሉት ፕሬዚዳንት ሺ ጂንፒንግ በመጪው ሳምንት ሩሲያ ላይ ስለሚያካሂዱት ኦፊሴላዊ ጉብኝት ለጋዜጠኞች መግለጫ በሰጡበት ወቅት ነው። በጂንግና ዋሽንግተን ካለፈው ሐምሌ ወር አንስቶ በኢኮኖሚ ጦርነት ላይ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ በቢሊዮኖች ዶላር በሚገመቱ በብዙ መቶዎች በሚቆጠሩ የቻይና ቀውስ ላይ ቀረጥ በመጨመራቸው ጥርስን በጥርስ አይነት የበቀል ምላሽ አስከትሎ አንዱ በሌላው የንግድ ቃላይ ቀረጥ ሲጨማመሩ ቆይተዋል። ቻይና በኢኮኖሚ አሰራሯ ላይ መዋቅራዊ ለውጥ ለማድረግ የገባችውን ቃል ቀልብሳለች በሚል ትራምፕ በቅርቡ በ200 ቢሊዮን ዶላር በሚገመቱ የቻይና ቀውስ ላይ ቀረጥ ጨምረዋል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የልዩ ካውንስል የምርመራው ውጤት ከወንጀል ነጻ አድርጎኛል ማለቱን ቢቀጥሉም የምርመራውን ኃላፊ ሮበርት ሙለርን ግራ የተጋቡ አቃቤ ሕግ በማለት እየዘለፏቸው ነው። ሙለር የፌዴራል ምርመራ ቢሮ ስራ አስኪያጅ እንደነበሩ የሚታወቅ ነው። ሙለር ምርመራውን እንዲመሩ መመረጥ አልነበረባቸው ምክንያቱም ሐቀኛ የትራምፕ ሰው አልነበሩምና ሲሉ ፕሬዚዳንቱ ዛሬ ማለዳ ዋይት ሃውስ ላይ ሆነው ለጋዜጠኞች ተናግረዋል። አየዘውም ፕሬዚዳንቱ ትራምፕን የማይወዱ ሰው ናቸው ካሉ በኋላ ሙለር በድጋሚ የፌደራል የምርመራ ቢሮ ኃላፊ ለመሆን ያላቸው ፍላጎትን አንቋሸዋል። የእስራኤል ጠቅላይ ሚኒስትር ስከትናንት ቀነ ገደብ በነበረው ጊዜ አዲሱን መንግስታቸው መመስረት ባለመቻላቸው ሀገሪቱ ወደ አዲስ ምርጫ ልትሄድ መሆኑ ተገለጸ። ባለፈው ሚያዝያ 1 በተካሄደው ምርጫ ያሸነፉት ኔታንያሁ ከገዥም ጥምረት በቂ ድጋፍ ያሰባስባሉ የሚል እምነት አድሮ የነበረ ቢሆንም ከናሳዎቹ ፓርቲዎች ጋር ለሳምንታት የተካሄዱ ድርድሮች 120 መቀመጫ ላለው ፓርላማ ቀላል አብላጭ የሆነውን የ61ን ያቆናጠጣቸው የሚችል ድጋፍ ሳያገኙ ቀርተዋል። ለቤንጃሚን ኔታንያሁ የፖለቲካ ህይወት ላይ ጥላውን ሳያሳርፍ አልቀረም የተባሉ ከሙስና ጋር የተያያዙ ክሶችም እየተሰሙባቸው ከጋቢና ጋር ናችሁ አድማጮቻችን፣ አብራችሁን ስለምታመሹም እናመሰግናለን። ወደ መጀመሪያው ጉዳያችን እናምራ። የኦሮሞ ነጻነት ግንባርና የኦሮሚያ ክልላዊ መንግስት ለመሸምገል የተቋቋመው የርቅ ኮሚቴ የመጨረሻ ሪፖርቱን በትናንትናው ዕለት አቀርቧል። ኮሚቴው ያቀረበውን ጥሪ ተቀብለው የመጡ ታጣቂዎችን ወደ ስልጣን ማዕከል እንዲገቡ እንዳደረገ ውጣ ውረዶች ደግሞ እንደገጠሙትም አስታውቋል። ስለ ጉዳዩ የሚነግረን የሙክታር ጀማል ዘገባ የሚጀምረው የቴክኒክ ኮሚቴው አባል የሆኑት አቶ በቀለ ገርባ ከሰሙት ሪፖርት የተወሰነውን በማስደመጥ ነው።
ወራን ብልሱማ ኦሮሞ ቦሰነታፌ ኡገንሰ አደብልሱማ ኦሮሞ ፍንፍኔ ጅሩራ
ጫካ የቀረው የኦሮሞ ነጻነት ግንባር ጦር አዲስ አበባ ካለው ኦሮሞ ነጻነት ግንባር አመራር ራሱን መለየቱንና ራሱን ችሎ ለመንቀሳቀስ ወስኖ መግለጹ ይታወሳል። በዚህ ሂደት እኛም ከዚህ ቀጥሎ ያለውን መግለጫ በማስተማት ተልኳችንን የፈጸምን መሆኑን እንገልጻለን። አንደኛ፣ የኦሮሞ ነጻነት ግንባር ምንም አይነት ራሱ የሚመራው ጦር ከጫካ ስለሌለው ይህ የርቅ ኮሚቴ ተልኮውን ፈጽሟል ብለን እናምናለን። ሁለተኛ፣ የኦሮሞ ነጻነት ግንባር በዚህው ሂደት ጫካ የቀረ ጦር እንደሌለው በመግለጽ መግለጫ በመስጠት እንዲያረጋግጥ እንጠይቃለን።
adi bilisuma oromo warana bosono tafe kan hinkab netauza ifsa kenudan arka mirkane sugafan
yoromo netanet gimbar ከኦሮሚያ ብሔራዊ ክልላዊ መንግስት ጋር የነበረውን አለመግባባት ለመፍታት የተለያዩ ውይይቶችን በተለያዩ ጊዜ ማድረጉን ገልጾ ነገር ግን የተክስ አቆመም ሆነ ግጭት ስምምነት ከተፈረመ በኋላ እንደ ድርጅት የኦሮሞ ነጻነት ግንባር ወደ ውጊያ አለመግባቱን ገልጿል። ከዛም በመቀጠል የህርቅ ሂደቱን በማሳካቱና የኦሮሞ ነጻነት ግንባር ታጣቂዎች በሰላም ወደ ሰላማዊ ትግል እንዲቀላቀሉ በማድረግ ሂደት ላይ ለአባገዳዎችና ሀገር ሽማግሌዎች ሀደራውን ሰጥቶ አስፈትተው እንዲያስገቡ ካደረገ በኋላ በቀጥታ የሚመራው የታጠቀ ኃይል እንደሌለ ነው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በመግለጫው ላይ የተናገሩት።
ወጥማጅን ወአነጋቱን ረተዋንጅሩፊ ወራና ሞት ወሰነከሳከን ካብኔ በከማዳ ከመምርከለስና መስይ
ከመንግስት ጋር የነበረውን ችግር በሰላም ስለፈታ የኦሮሞ ነጻነት ግንባር ምንም አይነት ሰራዊት ከጫካ የለውም። አሁንም ይህንኑ ነው እናረጋግጠው። ይህም በተመለከተ ለውጡን የሚገዳደሩ የተለያዩ የጸጥታ ችግሮች ሊኖሩ እንደሚችል ይታወቃል። የኦሮሞ ነጻነት ግንባር ከኦሮሚያ ብሔራዊ ክልላዊ መንግስት ጋር በመሆን የክልሉን ጸጥታና ሰላም ለማስከበር የበኩሉን ይተሳተፋል። ይህ የሰላም ሂደት ዓለምንም ደም መፋሰስ እንዲጠናቀቅ የኦሮሞ ነጻነት ግንባር ድርሻውንም ይወጣል።
ይነገኝኩንም ይገረን ግላስን ኡትቲን አላት አፍካቱምራም አድብስማ ኦሮሞ ገሄሳ ንከና
የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ በበኩላቸው ከዚህ ቀደም በሰላም ገብተው ስልጣና ላይ የነበሩ የቀድሞ ታጣቂዎችን በፍላጎታቸውና ችሎታቸው ማድረግ ወደሚችሉ የተለያዩ ዘርፎች መመደባቸውንም ገልጸዋል። ከፖለቲካ ተገልሎ ኑሮውን መቀጠል ለሚፈልገውም መንግስት አስፈላጊውን አድርጎ እንደሚያቋቁማቸውም ነው አቶ ሽመልስ የተናገሩት። ከአሁን በኋላም ሰላም ፈልጎ በሰላም ለመታገል የሚመጣ ካለ መንግስት አስፈላጊውንም ድጋፍ ያደርጋል ብለዋል አቶ ሽመልስ። ነገር ግን ከዚህ በተለየ መንገድ የሚሄድ ካለ መንግስት የዜጎችን ደህንነት የማስከበር ግዴታ እንዳለበት ነው የተናገሩት።
ጉር መከና ቃም ሂደቴ ሶቾ ኦሮሚያ ከሳከጅር ፓርቲ ሲያስከምዩ በካከምቡን
በስምምነታችን መሰረት ኦሮሚያ ውስጥ ታጥቆ የሚንቀሳቀስ አካል እንደሌለና ማንኛውንም ፓርቲ እንደማይወክል የፖለቲካ ድርጅቶች ደግሞ አብሮ በመተባበር ህግ በላይነትን ለማስከበርና ለመጠበቅ በተለይም የኦሮሚያ ብሔራዊ ክልላዊ መንግስት ትልቅ ኃላፊነት አለበት። የዜጎቻችንን ሰላምና መረጋጋት ማስከበር ወጥቶ የመግባት ዋስትናቸውን የመጠበቅ ግዴታ አለብን። ስለዚህ ሁሉም ህግን እንዲያስከብር ከዚህ መደምደሚያ መድረሳችን ትልቅ ድል ነው።
ሁሉም ቱ ሴራ ከከበችሽ ጥሙራ ካነረጋ አሙሳ እንጂፋን ወላናዳ
ጉዳዩን ሲመራ የነበረው የቴክኒክ ኮሚቴ የርቅ ሂደቱ እንዲሳካ ሁሉም የበኩሉን ድርሻ እንዲወጣ ጠይቋል። የቴክኒክ ኮሚቴው አባል አቶ ጀዋር መሐመድ
ፈረት ከሰጡ ካሞን ሚዲያ አክቲቪስቶን ከኛ አኩጎተ ጆተ ደብረንከነ ከሰጡ ጎተ ደብረንከነ ከሰጡ ቀሶ ከና ቧ ጉዳ ቡሰን
የመገናኛ ብዙሃን አካላትና አክቲቪስቶች ከዚህ ቀደም ለትግሉ ትልቅ አስተዋጽኦ እንዳበረከታችሁት ሁሉ ዛሬም ቢሆን የኦሮሚያን ጸጥታና ደህንነት በማረጋጋት ሂደት ትልቅ አስተዋጽኦ መወጣት ይኖርባችኋል። ድርጅቶችንም ሆነ ህዝብን ከመነጣጠልና የተለያዩ ጉዳዮች ከማድረግ አንድ በማድረግ ስራ ድርሻችሁን እንድትወጡ እንጠይቃችኋለን። እስካሁን በዚህ ጉዳይ ውስጥ የነበራችሁ የኦሮሞ ነጻነት ግንባርም መንግስትም ለቆይታችን እናመሰግናችኋለን።
ኮሬቲስ አከ ሞቱ ማፊ አከዳት ወረና ኖቲስ ወራ ደብስሞሮ ሞቲስ ገለቶማ
በዚህ ውይይት ላይ የመከላከያ ሚኒስቴር ምክትል ኢታማጆር ሹም ጀነራል ብራኑ ጁላን ጨምሮ የሁለቱም ፓርቲዎች ከፍተኛ አመራሮች የተገኙበት ሲሆን የዜጎችንና ሀገሪቷን ሰላምና ጸጥታ ለማስከበር ሁሉም በጋራ እንዲረባረብም ጥሪ ቀርቧል። ለአሜሪካን ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰከለ አሜሪካራ ጋቢና
ሙክታርና መሰግናለን። ወደ ቀጣዩ መሰናዶ እናምራ። በትናንትናው ምሽት መሰናዶ የአሜሪካ ድምጽ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረገውን ቆይታ የተወሰነ ክፍል አስደምጠናችሁ ነበር። ለዛሬ ከጠየቅን ክፍልና አስደምጣችኋለን ባልደረባችን እስክንድር ፍሬው ቀደም ባለው ዘመን ቅሬታ ይቀርብበት የነበረውን የአንድ አባል ፓርቲ የበላይነት ላለመድገም እየተደረገ ስላለው ጥረት የሚያነሳሱ ጥያቄዎችን አቀርበዋል። የዛሬው ክፍል በሱ ላይ ያተኩራል። እስክንድር ይከተላል።
እንደዚህ አይነት አስተያየት የሚሰጡ ሰዎች በተለይ ክቡር ጠቅላይ ሚኒስትር የኦዴፓን የበታች አመራሮችና ካድሬዎች ነው መነሻ የሚያደርጉት። አንዳንድ የኦዴፓ የበታች አመራሮችና ካድሬዎችን እናንተ በአደባባይ ከምትገልጿቸው አቋሞች ማለትም ከፍተኛው አመራር በአደባባይ ከሚገልጻቸው አቋሞች የተለየ ነው የሚያንጸባርቁት በሚል ማለት ነው።
የኦዴፓ ሳይሆን አጠቃላይ ስርዓተ መንግስቱ ለውጡን እኩል ተገንዝቦ የለውጡን አስፈላጊነት እኩል ግምት ሰጥቶ ይሰራበታል ወይ የሚለው ጥያቄ ተገቢ ጥያቄ ነው። ገና ብዙ ስራ ይጠበቅብናል እንደ ህዝብም እንደ መንግስትም። ኦዴፓን በሚመለከትም መሰል ችግር ይኖር ይችላል። ነገር ግን በእኛ ከምንናገረው ብቻ ሳይሆን በተግባር ያለው ሁኔታ የኦሮሞን ህዝብ እኩልነት፣ ነጻነት፣ ዲሞክራሲያዊ ስርዓት ለመፍጠር የሚታገል ድርጅት እኔ በልጬ ሌላ ላግል ብሎ የሚያስብ ከሆነ የመጀመሪያው ተቃውሞና ፈተና የሚገጥመው ኦሮሞ ህዝብ ነው። በባህሪው የኦሮሞ ህዝብ አቃፊ ስለሆነ የማንንም ልጅ ቢሆን በጉዲፈቻ ማሳደግ እንደ ባህል የተለማመደ ስለሆነ በውስጡ አቅፎ መኖር ተገቢ ነው ብሎ የሚያምን ማህበረሰብ ስለሆነ አንተ ጊዜ መጥቶልኛል ላግልል ብትል የመጀመሪያው ጸብ የሚሆነው ከህዝቡ ነው። ሁለተኛው መበደልን መገፋትን በደንብ የሚያቀዙ ነው። መበደልና መገፋትን የሚያቀዙ ስለሆነ አሁን ሌላ በመክፋት በዘላቂነት ጥቅም ይከብራሉ የሚያስብ ስላልሆነ እንደዚህ አይነት አሳብ ያላቸው ግለሰቦች ካሉ ከአጠቃላይ መርሁ ይወጡ ስለሆነ የጊዜ ጉዳይ እንጂ መንጠባጠባቸው አይቀርም። ኦዴፓን ከአዴፓ ወይም ከደህዴን ወይም ከቲፒኤልኤፍ ወይም ከሌሎቹም ፓርቲዎች በተለየ ነገር መንገድ አግኝሮና ጽፎ ማየት አይቻልም። እንደማንኛውም የፖለቲካ ፓርቲ ለውጡን ቀድመን አስበን መክረን መርተን ለዚህ ለተገኘው ድል አብቅተናል። ግን በተናጠል አይመጣም አይደለም፣ በጋራ የተሰራ ስራ ነው። ከሁሉም ወገን ለውጥ የሚፈልጉ ማደግ የሚፈልጉ መቀየር የሚፈልጉ ሰዎች አሉ። በዛ ሳይ ብቻ ከታየ ነው ማዝለቅ የምንችለውና ተገቢ አይደለም። ስህተት መታየት የለበትም የሚል መነሻ ግን ሀገር ካለማወቅ የሚነሳ ነው። ይቀጥላል ስህተት ወደፊት። ግለሰቦች ለግል ጥቅማቸው ላላቸው ድብቅ አጀንዳ እንደዚህ አይነት ነገር ሊያራምዱ ይችላሉ። ኦዴፓ ውስጥ ሆነውም ለውጥ በተለየ መንገድ እንዲታይ የሚፈልጉ ግለሰቦች ካሉ ይሄን ማድረግ ይችላሉ። ሁሉም የኦዴፓ አባላት ሙሉ በሙሉ ለውጡን ተቀብለው ይሰሩበት ነው ማለት አይቻልም። ይሄም አይቻለው አንተ ባነሳው ጥያቄ አግባብ ብቻ አይደለም። የተሰጣቸውን ስራ ሙሉ በሙሉ መስራት ካልቻሉ ለውጡን ኦን አላደረጉትም ማለት ነው። በገለጽከው መንገድ ይገለጻል፣ ዴሊቨር ባለማድረግም ሊገለጽ ይችላልና እንደዚህ አይነት ነገር አልፎ አልፎ ሊያጋጥም ይችላል። እያረሙ እያስተካከሉ እያነጹ መሄድ እንጂ ችግር የሚባል ነገር መታየት የለበትም የሚል እሳቤ ሊኖር አይገባው። በድምሩ ግን የበላይና የበታች የለም። በጣም አሳታፊ በውይይት ላይ ተመሰረተ፣ በውስጥም ከህዝብ ጋር በመከባበር በመተባበር ላይ ተመሰረተ ለውጥ ነው እየመረና ያለ ነው። በዚህ አግባብ
ከዚሁ ከኦዴፓ ጋር በተያያዘ ልቀጥልና ጠቅላይ ሚኒስትር፣ ኦዴፓ አንዳንዴ የሚያስፈጽመው በኦሮሚያ ክልል የሚንቀሳቀሱ ሌሎች የፖለቲካ ኃይሎችን አጀንዳ ነው በሚል ያላቸውን ጥርጣሬ የሚገልጹ ወገኖችም ይታያሉ። እንደዚሁም በእነዚህ ወገኖች ተጽዕኖ ስር ወድቋል የኦዴፓ አመራር እስከ ማለት ይሄዳሉ። ምንድነው መላሽዎት እንደዚህ አይነት ጥርጣሬ ላላቸው ወገኖች?
ኦዴፓም ይሁኑ ሌሎች ፓርቲዎች ፕራይመሪሊ በፖለቲካ ትግል ውስጥ የሚያራምዱት ሐሳብ የኦሮሞ ህዝብ ጥቅምና መብት እናስከብራለን፣ የኦሮሞን ጥቅምና መብት እናስከብራለን ሲሉ የሚያስከብሩበት መንገድ ከፓርቲ ፓርቲ ሊለያይ ይችላል። ለምሳሌ እኔ የታገልኩበት እድሜን በሙሉ የቆየሁበት ድርጅት አላማ የኦሮሞ ህዝብ እኩልነት መከበር አለበት፣ ግን በኢትዮጵያ ማዕቀፍ ውስጥ ነው። በኢትዮጵያ ማዕቀፍ ውስጥ በኢትዮጵያ አንድነት ውስጥ የኦሮሞ ህዝብ ማስከበር አለብን ብሎ ይታገላል። በሌላ መንገድ የኦሮሞ ህዝብ መብቱም ፍላጎቱም ሊሟላ የሚችለው የሌሎች ህዝቦች መብት ሲሟላ ብቻ ነው ያምናል። ሁለት መሰረታዊ ነገሮች አሉ። የሌላ ህዝብ ፍላጎትን ተጭኖ የኦሮሞ ህዝብ ጥቅም በዘላቂነት ሊከበር ይችላል ብሎ አያምንም ኦዲፒ። ይሄንን የሚያስቡ ሊቃን በግለሰብ በግሩፕ ደረጃ ያሉ እንደሆነ በኦሮሞ ስምንቀሳቀሱ ፓርቲዎች ለመነጋገር ለመወያየት ምንም ጥርጥር አያስፈልገውም። ዋናው የኦሮሞ ስምይታገሉ ድርጅቶች ተአማኝነታቸው ለኦሮሞ ህዝብ ነው። የኦሮሞ ህዝብ መሻት ደግሞ ሁለት ጠንካራ ሶስት ጠንካራ ፓርቲ ናሳው እንዲኖር ነው። 10 20 እንዲኖር አይፈልግም። ምንም ድብቆሽም አያስፈልግም። ኦሮሞ ብቻ ደግሞ ሳይሆን ከኦሮሞ ውጭ ያለው ህዝብ ይሆን ኦሮሞ ተከፋፍሎ ተራራቀ ሐሳብ እንዲበተን የሚሻ ወዳጅ ህዝብ የለም። እና የሌሎችን ሐሳብ ተቀብሎ ያስፈጽማል የሚለው ሐሳብ ሌሎች በኢትዮጵያ አንድነት ከኛ የተሻለ በህዝቦች እኩልነት ከኛ የተሻለ ሐሳብ ያላቸው እንደሆነ እውነት ነው። ከዚህ የተቃረነ እንደሆነ ግን ከኛ ፕሪንሲፕል ጋር ከኛ መርህ ጋር ስለሚጻረር እውነት አይሆንም። እስካሁን ባለኝ ልምምድ እንብዛም አላየሁም የኦሮሞ ድርጅቶች ሆነው ወደ ኦዲፒ ቀርበው ሐሳብ ሰጥተው ሐሳባቸው እንዲፈጸም የፈለገ ነገር እንብዛም አላየሁም። ግን ቀና ሐሳብ ከሆነ ከኦዲፒ ምንም ከሌላ ፓርቲ ለመቀበል ችግር የለብንም። ዋናው መርሃችን የሚቃረን ከሆነ ግን አናደርገውም። ሁለተኛው ኦዲፒ የሌሎችን ሐሳብ ነው የሚያስፈጽመው የሚለው ኦዲፒ ሐሳብ የለውም ለማለት ነው ወይስ ኦዲፒ ድርጅት አይደለም ለማለት ነው ወይስ ፍርአት የለውም ለማለት ነው? ሐሳቡ ትንሽ ይከብዳል። ምን ማለት እንደተፈለገ በኦሮሚያ በሚንቀሳቀሱ ፓርቲዎች ውስጥ ጊዜውን ጠብቆ ጉባኤ የሚያካሂድ በርካታ ምሁራን ያቀፈ ብዙ ጽሁፎች ማምረት እና መወያየት የሚችል በጣም ትልቅ ድርጅት ነው። ጃይንት ድርጅት ነው ኦዲፒ። እና የሐሳብ ደህንነት ገጥሞት ወይም የአዋቂ ደህንነት ገጥሞት የሌሎች ሐሳቦች እየገዛ ብቻ የሚሰራ የሚለው ትክክል አይደለም። ነገር ግን በአንዳንድ ጉዳዮች የተሻለ ሐሳብ ያላቸው ሰዎች ካሉ ደግሞ አንጠላም። እንደዛ ደፍሮ ይመጣና በጽሁፍም በንግግርም ሐሳብ የሚያመጣ ሰው ካለ ኢትዮጵያና ኢትዮጵያዊነት እስከተቀመ ድረስ እኩልነት ዴሞክራሲ ማስፈላይ እስከወሰነ ድረስ ችግር አልነበረም። ግን እስካሁን እንደዚህ አይነት ነገር ብዙም የለም።
የጎለርጌታ ትንሽ ዳዊት በትንሽ ጠጠር ትልቅ የመጣ ጀግና ነው ንጉስ የማይረታ ጀግና ነው ንጉስ የማይረታ ጀግና ነው ንጉስ የማይረታ ቤርሳቤ 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 የማይደፈር ከሱስ ነካ
ከሙዚቃው የሙዚቃው ዓለምን ወደሚነካ ሌላ ጉዳይ እንሻገር። የኢትዮጵያ ሙዚቀኞችና ሥራዎችን በቀላሉ እንዲሸጡ ተጠቃሚ እንዲሆኑ ያስችላል የተባለ የስልክ ላይ የመገበያ አገልግሎት በነገው ዕለት ይፋ ይደረጋል ተብሎ ይጠበቃል። አውታር ከተሰኘው አገልግሎት ጀርባ ታዋቂዎች የሙዚቃ ሰዎች ኤልያስ መልካ፣ ኃይሌ ሩትስ፣ ጆኒ ራጋ መኖራቸውን ጋቢና ተረድቷል። ስለአገልግሎቱ የተወሰነ መረጃ እንዲሰጠን በማሰብ ከድምጻዊ ጆኒ ራጋ ጋር አጭር ቆይታ አድርገናል። ቆይታችን የተጀመረው የአገልግሎቱን ዓላማና ግብ እንዲያስረዳን በመጠየቅ ነው።
እሺ አላማው ወዳንታ ነካት ወደ ረቀን ሲሄድም የኢትዮጵያ ሀገር ባለመስ የሙዚቃ ባለመስ ከሰሩት ስራ አትርፋው ሲስተሙን የነበረበት ሲስተም ነጋዴዎች አርቲስቶቹ በሰሩበት ስራ የሚጠቀሙበት ነው እንጂ ለዛም ነው ብዙ ጊዜ ስለሙዚቀኛ ስንሰማ በጣም ትንሽ እንኳን ችግር ሲገጥመን ሲታመን መታከሚያ አጥቶ ምናምን እንደዚህ አረፈ ወይ ምናምን ሲባል መጥቶ ዜናው ሲሰማ የነበረው ማለት ነው። ያ የዛው ለምንሻ ምንድነው ባለሙያው በመብት የተጠቀመ አልነበረም። የባለሙያን መብት ሲጠቀምበት የነበረው ደግሞ ነጋዴው ነበር። ከሙያው ጋር ምንም ግንኙነት የሌለው ነበር ማለት ነው። ያላለፉት 50 ዓመታት ተካሂዷል። እኛም ቀና ብለን ያየናቸው ትላልቅ አርቲስቶች ምንም ደሙያቸው አልተጠቀሙም። እኛም እዚህ ድረስ መጥቶ እኛም በእኛ ጀኔሬሽን ያሉትን ነው ከሙዚቃ ከሲዲያችን ምንም ነገር አንጠቀምም። ሲስተሙ ሞር ፕራይቬሲውን የሚያበረታታ ነው። ስለዚህ በሙሉ ችግር የሚፈታ ሌላው ዓለም የደረሰበት 24/7 ሙዚቃ የሚሸጥ 24 ሰዓት ሙሉ ሙዚቃ የሚያስተዋውቅ ከ50% በላይ ለአርቲስቶች የሚከፍል ማንኛውም ባለሙያ በሰራው ልክ የሚጠቀምበት ቅጂ መብትና ተዛማጅ መብቶችን በሙሉ አክብሮ የዲያላም ተመልሶ 30-40 ዓመትም የሰሩት እያንዳንድ ሙዚቃ ላይ የተሳተፉት ሰዎች በሰሩት ልክ የሚከፍል አዲስ የሙዚቃ መገባበያ ስርዓት።
አገልግሎቱ እንግዲህ አዲስ እንደመሆኑ መጠን ሰዎች እንዴት መጠቀም እንዳለባቸው አያውቁ ይሆናልና እስቲ እንዴት ነው አገልግሎቱ የሚሰራው? ሙዚቃውን ለመሸጥ የሚፈልጉ ሙዚቃውንም ለመግዛት የሚፈልጉ ሰዎች እንዴት ነው ሊጠቀሙበት የሚችሉት የሚለውን እስቲ ባጭሩ ንገረን።
ቀላል ነው ስልክ ዞሮ አሁን ስልክ ላይ ቴክኖሎጂዎች በጣም በብዙ ቦታ ላይ በህዝብ ተለምደዋል ማለት ነውና ኖርማሊ ወጣቱ እንደዚህ አይነት አፕሊኬሽኖችን ባያገኝም በፌስቡክም በተለያዩ ሶሻል ሚዲያዎች ምክንያት ስልክ ላይ ብዙ ልምድ እያገኘ ነው ማለት ነው። ይሄ በጣም ቀላል ነው። በአፕሊኬሽን መንገድ ቀርቧል። ለአንድሮይድ ስልክ ላላቸው ሁሉም አይነት ስልክ ላላቸው ፈልጉትን ሙዚቃ በአልበምም በሲንግልም መርጠው የሚገዙበት ነው። የሚፈልጉትን መረጃዎች በሙሉ ያገኙበታል። እዚህ ከሙዚቃ ጋር ከኢንተርቴንመንት ጋር የሚያያቸውንም ዜናዎች ያገኙበታል ማለት ነው እና አጠቃቀሙ በጣም ቀላል ነው። ለአርቲስቶች ደግሞ አብሶ ነገ በሚያደርገው ትልቁ ዝግጅት ነገ ከዛሬ እዛው ስለተን ዝርዝር መረጃዎችን እየፈጠን አልነበረም። ነገ ግን ላውንቺንግን ስናደርግም ይሄን መረጃ ለዓለም በቀጥታ በፌስቡክ በኩል ቀጥታ ይተላለፋል። በነጋታውም ፋና ቴሌቪዥን ላይ ነገ የሚያደርገው ዝግጅት ይታያል። ስለዚህ ለሁሉም ተጠቃሚ ሆነ ለአርቲስቱ ሙዚቃው እንዴት አድርጎ እንደሚያነታ ከሙዚቃው እንዴት እንደሚጠቀም ብሩ እንዴት እንደሚሰበስብ የመሳሰሉት መረጃዎች በሙሉ ነገግል እናደርጋለን።
አገልግሎቱ መቼ ይጀምራል? የኢንተርኔት ሽፋንና መሰል ችግሮች ሊያውቁት ይችላሉ? እንዲሁም ደግሞ በእነማን ሙዚቃ ይጀምራል የሚለውን ንገረኝ።
እሺ፣ አገልግሎቱ ነገ በሸራተን ሆቴል በሚያደርገው የላንቺንግ ስነ ስርዓት ላይ በመላው ዓለም ይጀምራል ማለት ነው። በተለምዶ አሁን ደግሞ በዚህ ሰዓት ደግሞ አገሪቱ ውስጥ ያለው የኢንተርኔት ኮኔክሽን በጣም ማደጉ የማደጉን ምክንያት ነው። እኛን ይሄን በኦንላይን የመክፈያ መንገድ ሳይኖረን በኦንላይን ግን ሙዚቃችን ሲዘረፍ የነበረበት ነው ነጥብ ኮኔክሽን መኖሩ ነው። ለዚህ የሚደርስ ለዚህ ይሄን አገልግሎት ለመስጠት የሚያስችል ኮኔክሽን አለ። ሁለተኛ ሙዚቃዎችም ለዚህ ተብለው ስለሚዘጋጁ በሰከንዶች ውስጥ አንድ ሙዚቃ ዳውንሎድ ማድረግ ይቻላል። ያላለፉት 2-3 ወራት እስቲ ያደረግነውና የሞከርነው ነገር ነው።
የሙዚቃዎቹ ዋጋ ይታወቃል ማለት አንድ ሙዚቃ ዳውንሎድ ለማድረግ ስንት እንደሚከፍሉ ሰዎች ያውቃሉ ወይስ ገና ለወደፊቱ ነው የሚተመነው ዋጋው?
እሱ ነገ እሱ በሙሉ ተቀምጥን ተብሏል። ለኛ መጀመሪያ ያየነው ነገር ተጠቃሚው መንገድ ላይ ሲዲ ከሚገዛበት ዋጋ በጣም ያነሰ እንዲሆን እንፈልጋለን። አርቲስቱ ደግሞ ከአንድ ሙዚቃ ከሚጠቀምበት ጥቅም በጣም የተጨመረ ጥቅም ያገኛል ማለት ነው። ካንድ ሙዚቃ ቀደም ለጠየቀኝ ጥያቄና በዚህ አፕሊኬሽን ላይ ሆን እነማን ሙዚቃ ይጀምራል የሚለው እንዳልነው ከጥቅቅ ጊዜ በኋላ ላለፉት 30-40 ዓመታት የሚሰሩ ሙዚቃዎች ይጨመሩበታል። ግን አሁን ላለፉት 3-4 ዓመታት አገር ውስጥ ሲወጡ የነበሩት አልበሞችን ቢሮ እነሱ በእነሱ ሙዚቃዎች እንጀምራለን።
ድምፃዊ ጆኒ ራጋ ስለሰጠኝ ማብራሪያ በጣም አመሰግናለሁ። ይቅናችሁ፣ መልካም ጊዜ።
ታንኪዩ ለአንተ
Gabina VOA
Shirin Gabina
Blashangul 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 Zegabina Zegabina Blashangul
ከጋቢና ጋር ስለሆናችሁ በድጋሚ እናመሰግናለን። ከአሜሪካ ድምጽ ራዲዮ ነው እየቀረበላችኋለሁ። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሩሲያን ጣልቃ ገብነት ሲመሩ የቆዩት ልዩ አቃቤ ሕግ ሮበርት ሙለር ትናንት በሰጡት የመጀመሪያ መግለጫቸው ፕሬዝዳንት ዶናልድ ትራምፕ ከወንጀል ነፃ ናቸው ብለው ለመናገር ፈቃደኛ ሳይሆኑ ቀርተዋል። ፕሬዝዳንቱ በበኩላቸው ከወንጀል ነፃ ነኝ ጉዳዩ አለቀ ተዘግቷል ብለዋል። የፍትህ ሚኒስተር ለረጅም ጊዜ ሲከተለው በቆየው ፖሊሲ ምክንያት ፕሬዝዳንቱ ስልጣን ላይ ያሉ በፌደራል ወንጀል ሊከሰሱ አይችሉም ያሉት ሮበርት ሙለር ከዚህ በኋላ የሚወሰድ እርምጃ በኮንግረሱ የሚወሰን ይሆናል ብለዋል። የዋይት ሃውስ ዘጋቢ ፓትሲ ኳድስዌራ ያጠናቀረችውን ዘገባ ዝርዝሩ ተይዟል። ቆንጅታዬ እንደሚከተለው ታቀርባለች።
ሮበርት ሞለር በ2016ቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሩሲያ ስላደረገችው ጣልቃ ገብነትና የፕሬዝዳንት ትራምፕ የምረጡኝ ዘመቻ ከሞስኮ ጋር ተመሳጥሮ እንደሆነ እንዲመረምሩ ከተሾሙ ወዲህ በይፋ መግለጫ ሲሰጡ የትናንትናው የመጀመሪያ ጊዜያቸው ነው።
If we had had confidence that the president clearly did not commit a crime,
ፕሬዝዳንቱ የፈጸሙት ወንጀል የለም የሚል እምነት ቢኖረን ኖሮ እንደዚያው ብለን በቀጥታ እንናገር ነበር።
ልዩ መርማሪው ሞለር ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ ገብታለች፣ የትራምፕን የምረጡኝ ዘመቻ ከሞስኮ ጋር ተመሳጥሯል ብሎ ለመክሰስ ግን በቂ ማስረጃ አልተገኘም የሚለውን የምርመራቸውን ድምዳሜ በትናንቱ መግለጫቸው ደግመውታል። የሆነ ሆኖ ፕሬዝዳንቱ በምርመራው ሂደት ፍትህን የማደናቀፍ ተግባር ፈጽመዋል። ይህን ጥያቄ በቀጥታ ያልመለሱት ሮበርት ሞለር በዩናይትድ ስቴትስ የፍትህ ሚኒስቴር ለረጅም ጊዜ በሚሰራበት ፖሊሲ መሰረት አንድ ፕሬዝዳንት በፌደራል ወንጀል ሊከሰስ እንደማይችል በማስረዳት ጉዳዩን ለኮንግረስ ትተውታል።
The Constitution requires a process other than the criminal justice system to formally accuse
Sultan Layal President ሊከሰስ የሚችለው በወንጀል ፍትህ ስርዓቱ ሳይሆን በሌላ ሂደት እንዲሆን ህገ መንግስቱ ያዛል።
ፕሬዝዳንት ትራምፕ ሮበርት ሞለር መግለጫቸውን እንደሰጡ ወዲያውኑ በትዊተር በሰጡት ምላሽ በቂ ማስረጃ አልተገኘም ነፃ ነኝ ብለዋል። የዋይት ሃውስ ቃል አቀባይ ሳራ ሳንደርስ
We agree with them. There was no collusion. There was no conspiracy and we consider this
እኛም ከእሳቸው ጋር እንስማማለን። የተፈጸመ የመመሳጠር ተግባር አልነበረም። ሴራም አልነበረም። ጉዳዩ አብቅቷል ተዘግቷል።
ዴሞክራት የኮንግረስ አባላትም ለልዩ አቃቤ ህግ ሞለር መግለጫ ፈጥነው ነው ምላሽ የሰጡት። የተወካዮች ምክር ቤቱ የፍትህ ኮሚቴ ሊቀመንበር ጄሪ ናድለር እንዲህ ብለዋል።
As Mueller again highlighted this morning, it falls to Congress
ሞለር ዛሬ ጠዋት በድጋሚ እንዳስገነዘቡት ለፕሬዝዳንት ትራምፕ ወንጀሎች ውሸቶችና ሌሎችም ጥፋቶች ምላሽ መስጠት የተወካዮች ምክር ቤቱ ኃላፊነት ነው። ይህንኑ እናደርጋለን።
ናድለር ፕሬዝዳንቱ ከህግ በላይ አይደሉም ብለዋል። ይሁን እንጂ ዲሞክራቶች በአፋጣኝ ፕሬዝዳንቱን ከስልጣን ማስወገጃ የክስ ሂደት ይጀምሩ እንደሆነ ለጊዜው ግልጽ አይደለም። ብዙዎች ያ ቢሆን ፕሬዝዳንቱን በፖለቲካ ረገድ ሊጠቅማቸው ይችላል በሚል ስጋት ሲያመነቱበት ቆይተዋልና። በጉዳዩ ዙሪያ የፓርቲ ወገንተኝነትን የለየ ክርክር በሚካሄድበት በዚህ መሃል ታዲያ ሩሲያ በፕሬዝዳንታዊ ምርጫው የፈጸመችው ጣልቃ ገብነት ወደ ዳር እየቀረ ነው። ሞለርም በትናንቱ መግለጫቸው ትኩረቱን ወደሱ ሊመልሱ ሞክረዋል። ሞለር የሪፖርታቸው ዋና ትኩረት እሱ መሆኑን ደጋግመው መናገራቸውን የገለጹት የጆርጅ ዋሽንግተን ዩኒቨርሲቲ የፕሬዝዳንታዊ ጥናቶች ምሁሩ ቶድ ቤልት በፓርቲ ወገንተኝነት መስመር ላይ ክርክር የማይቀር ቢሆንም መጪውን የ2020 ዓመተ ምህረቱን ምርጫ ከመሰል ጣልቃ ገብነት ለመጠበቅ መወሰድ የሚችሉ መወሰድም ያለባቸው እርምጃዎች እንደሚኖሩ አስረድተዋል።
የዛሬው ጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። አብታሙ ስዩም በመስተንግዶው ሞክቤል ያቤሮ በድምጽ ምህንድስና አብረናችሁ አምሽተናል። የሰላም ምሽት ይሁንላችሁ። በነገው ጉዞ እንገናኝ።
Tun Radoni Sagal Amerikat.